ሰላም ተነስተልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ካሜራ ድምጽ ዋሽንግተን ዲሲ የጋቢና ዘይ መስተናዶ ጀምሯል። ለምሽቱ ያዝናቸውን ዘገባዎችና ጥንቅሮች እናስተዋውቃችሁ።
ብለን ብሌት እንደውምዩ ሰላተም የማዚ
በጤና ጣቢያው የምናገኘው ተጨማሪ ምግብ ልጆችና ቆይቶልኛል። ብቻኛው የሚያገኙት የተመጣጠነ ምግብ እሱ ነው። በአንድ ወቅት ገበሬዎች ነበርን፣ አሁን ግን ምንም የለንም። ረሃብም ተስፋፍቷል። እነዚህ አንድ አመት ህጻናት ያላቸው ተስፋ ይሄ ብቻ ነው።
የሰማችኋቸው አርሶ አደር ወይዘሮ አዳ ነበሩ። በምሽቱ በትግራይ ክልል ስላለው ረሃብን በተመለከተ ከተጠናቀረው መሰናዶ ላይ የተወሰደ ነው። ቀጥሎ የሚቀርብ ይሆናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በድጋሚ እንደምን አምሽታችኋል? ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ የዲጂታልና ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አብራችሁን ሁኑ። አልፈው ቀደም ብለን ወዳስተዋወቅ ነው ዘገባ ነው። በትግራይ ክልል የተካሄደው ጦርነት አብቅቶ አሁንም ሰላም ቢሰፍንም ጦርነቱ ትቶት የሄደው ጠባሳ ከድርቅና የእርዳታ አያያዝ ጉድለት ጋር ተደማምሮ በአንድ ወቅት ለምለም የነበረው ሜዳ አሁን ምድረ በዳ አድርጎታል። ፊታቸው በጭንቀት የተሞላ እናቶችም ልጆቻቸው በምግብ እጦት ሲዳከሙ እርዳታ በማጣት ይመለከታሉ። በትግራይ ክልል ደቡብ ምስራቅ ውስጥ የሚገኘውና 13000 ሰዎች የሚኖሩበት ፊናርዋ ከተማ ረሃብ ከጸናባቸው አካባቢዎች መካከል አንዱ ሲሆን በአካባቢው በሚኖሩ እናቶችና ህጻናት ላይ እየደረሰ ያለውን ከፍተኛ ጉዳት ቃኝቶ አሶሺየትድ ፕሬስ ያደረሰንን ዘገባ ስመኝሽ ቆየ እንደሚከተለው አስተናግዳለች።
የጦርነትና ድርቅ ጨካኝ ሁኔታዎች ለትንስኡ ህሉፍ ተደባልቀውባታል። ትንስኡ የምትኖረው በኢትዮጵያ ትግራይ ክልል ደረቃማ አካባቢዎች ሲሆን በቅርቡ በወሊድ ምክንያት የሞተች እህቷን አራት ልጆች ብቻዋን ታሳድጋለች። በፌደራል ወታደሮችና የክልሉ ታጣቂዎች መካከል ለሁለት ዓመት የተካሄደው ጦርነት አንዱን ልጇን ገድሎባታል። ሌሎቹ ራሳቸውን ችለው ቢኖሩም በክልሉ በተከሰተው ድርቅ ሳቢያ ከመታሳድጋቸው የህቶቿ ልጆች ትንሹ ለምግብ እጥረት በሽታ ተዳርጓል።
እናም አኔ እድሎ ሰለስተ ራተ ቆልዑም ዚዮ
አክስታቸው እንደመሆኔ በዚህ አስቸጋሪ ሁኔታ አራቱንም ልጆች እያሳደግኩ ነው። እርሻም የለም፣ ረሃብና በሽታም ተስፋፍቷል። የምንተጣጠብበት ውሃም የለንም፣ ምግብ እጥረት አለ። ተስፋ መቁረጥ በረሃ ውስጥ ያገኘነውን ነገር ልንበላ ያስገድደናል። በርካታ መኖሪያ ቤቶች በህመምና በረሃብ ተጠቅተዋል።
ትንስኡ ለተወሰነ ጊዜ በበረሃው ውስጥ ከሚታየው ቢጫና ድንጋያማ መልክዓ ምድር የወዳደቁ ፍሬዎችን እየለቀመች ለመመገብ ሞክራለች። አሁን ግን በቅርብ ወደሚገኘው ፊናርዋ ጤና ጣቢያ በመሄድ የአንድ አመት ህፃኗን ህይወት ለማትረፍ እየሞከረች ነው። በጤና ማዕከል ውስጥ ብቻዋን አይደለችም። ሌሎች እርዳታ የሚፈልጉ እናቶችም በዚህ ነባር ሀደንት በተሰኘው የገጠር አስተዳደር ወደሚገኘው የጤና ማዕከል መጥተዋል። ከነዚህ አንዷ ከአስር አመት ልጇ ጋር ወደ ጤና ማዕከሉ የመጣችው አዳ አሬ ግርማይ በምግብ እጥረት የሚሰቃዩትን የአንድ አመት መንታ ልጆቿን አሰፋና መተከልን ለማሳከም እየተፍጨረጨረች ነው።
ብለን ብሌት እንደውምዩ ሰላተም የማዚ
በጤና ጣቢያው የምናገኘው ተጨማሪ ምግብ ልጆችና ቆይቶልኛል። ብቻኛው የሚያገኙት የተመጣጠነ ምግብ እሱ ነው። በአንድ ወቅት ገበሬዎች ነበርን፣ አሁን ግን ምንም የለንም። ረሃብም ተስፋፍቷል። እነዚህ አንድ አመት ህጻናት ያላቸው ተስፋ ይሄ ብቻ ነው።
በፌደራል መንግስት ደረጃ ከረሃብ ጋር የተያያዘ ሞት መኖሩን የሚገልጽ ሪፖርት ያልተለመደ ቢሆንም ብሔራዊው እንባ ጠባቂ በጥር ወር ባወጣው ሪፖርት ከጥር በፊት በነበሩት 6 ወራት ውስጥ 400 የሚጠጉ ሰዎች በትግራይና በአማራ ክልል በረሃብ መሞታቸውን አስታውቋል። ከነዚህ ውስጥ አብዛኛው ሞት የተመዘገበው ወደ 5.5 ሚሊዮን ህዝብ በሚኖርባት ትግራይ ክልል ነው። ፊናርዋ ጤና ጣቢያ ወዲያው ለመመገብ ምቹ ሆነው የተዘጋጁትን አልሚ ምግቦች በመስጠት ህይወታቸው አደጋ ላይ ያሉትን ህፃናት ነፍሳቸውን እንዲያቆዩ ይጥራል። ይህን አስከፊ ሁኔታ በየዕለቱ የሚጋፈጡት የጤና ጣቢያው ዳይሬክተር አቶ ታደሰ ማሃሪ ናቸው። በጦርነቱ ምክንያት ሁመራ ከሚገኘው መኖሪያቸው የተፈናቀሉት አቶ ታደሰ በመቀሌ ጥገኛ ሆነው ከተቀመጡ ከ3 አመት በኋላ በፊናርዋ የጤና ባለሙያ ሆነው ማገልገል የሚችሉበት እድል አገኙ። አሁን በአካባቢው ያለውን አስከፊ ረሃብ እንዲገልጹታል።
Nothing here to just eat. So for the sake of
ምንም የሚበላ ነገር የለም። ምግብ ለማግኘትና ህይወታቸውን ለማትረፍ ሲሉ ከዚህ ርቀው ወደ የትኛውም አካባቢ ይሰደዳሉ። አሁን በዚህ አካባቢ በጣም ብዙ ሰዎች ስቃይ ላይ ናቸው። ተርበዋል። ለልፈትም እየተዳረጉ ነው።
ጦርነቱ መቀሌ የሚገኘውንና መሰረታዊ የጤና አገልግሎት ለመስጠት የሚጠራውን አይደር ሆስፒታል ጨምሮ በርካታ የጤና ተቋማትን በማፈራረሱ ተግዳሮቶቹ ብዙ ናቸው። እንደ አውሮፓውያን አቆጣጠር በህዳር 2022 የሰላም ስምምነት እስኪፈረም ድረስ በፌደራል ወታደሮችና ለክልሉ ታማኝ በሆኑ ኃይሎች መካከል ደማፋሳሽ ጦርነት ተካሂዷል። ግጭቱ ካበቃ ከወራት በኋላ ደግሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ለሰብአዊ እርዳታ የሚገባው እህል በመንግስት ለመዘረፉ መረጃ እንደደረሰው በመግለጽ እርዳታ አቋርጠው ነበር። በአካባቢው በተከሰተው ድርቅ ምክንያትም ህብረተሰቡ በቂ ሰብል ማምረት አልቻለም። በመሰቦ ወረዳ ነዋሪ የሆኑት የሰባ አመቱ ገበሬ ኃይሌ ገብረ ክርስቶስ ባልተለመደ ድርቅ የተጠቃውን ደረቅ መሬት ለማረስ ይሞክራሉ። በአንድ ወቅት ከብቶች ይግጡባቸው የነበሩት ለምለም ማሳዎች አሁን ተራቁተው ኦና ሆነዋል። በ1980ዎቹ የነበረውን የረሃብ ወቅት አሁንም የሚያስታውሱት አቶ ኃይሌ አማራጭ በማጣት ከርሻው ወቅት ቀደም ብለው ነው ከመሬታቸው ጋር የሚታገሉት።
ገንዘብ ሊለው በቀላ ሸጠ ሶይል ሐደ ነገር ምራክ ሊለው ሐደ ነገር ላለላችሁ
ምንም የለንም ምንም ነገር። አንዳንድ ሰዎች ያላቸውን ንብረትና ከብቶቻቸውን ጭምር ሸጠው ህይወታቸውን ለማቆየት የሞከሩ ነው። ሶስት ጊዜ ዘርተን አንዳችም የሚሰበሰብ የህል ምርት የለንም። የምንበላውስና ከብቶቻችንን በመሸጥ ነው ህይወታችንን የምናቆየው።
በሰብል መጥፋት ምክንያት የትግራይ ባለስልጣናት ዳሮፕላና አቆጣጠር በ1984 እና 85 የተከሰተውና በሰሜን ኢትዮጵያ በመቶ ሺዎች ያለቁበት አይነት ረሃብ ሊከሰት ይችላል ሲሉ አስጠንቅቀዋል። ወና ቤታቸውን ታቅፈው መቀመጥ ያቃታቸው የነባር ሀደንት ወረዳ ነዋሪዎችም ወደ አስተዳዳሪዎቻቸው በመሄድ ምሬታቸውን ለማሰማት ይሞክራሉ። እነዚህን ቅሬታዎች ላለፉት 5 አመታት ያዳመጡት ሃያል ገብረኪዳ ዳን ምላሽ በማጣት ሰዎችን ያለምንም እርዳታ እንደሚመለሷቸው ይናገራሉ።
በአንድ ወቅት ይስፍራ በጦርነቱ ለተፈናቀሉትም ጭምር የተስፋ ምንጭ ነበር። ለሁሉም ሰው የሚበቃ ነገር ነበረን። አሁን ራሳችንን እንኳን መመገብ አንችልም። ጦርነቱ ሁሉን ነገር ወስዶታል። የቀረ ነገር የለም።
የምግብ እጥረቱን ያባባሰው ነዋሪዎቹ ለችግር ጊዜ ያከማቹትን እህል በጦርነት ወቅት ለትግራይ ታጋዮች ድጋፍ ለማድረግ መለገሳቸው ነው። አንዳንድ ገበሬዎች ደግሞ የፌደራል መንግስትና አጋሮቻቸው እህሎቻቸውንና ከብቶቻቸውን በግዳጅ እንደወሰዱባቸው ይናገራሉ። በዩናይትድ ስቴትስ ዩኒቨርሲቲ የዓለም አቀፍ ግንኙነት ባለሙያ የሆኑት ኤድጋር ጊቷ የሰብአዊ እርዳታ ዘረፋን የኢትዮጵያ መንግስት ህወሓትን ለማዳከም እንደ ጦር ስልት ተጠቅሞበታል ይላሉ።
The government has actually weaponized food and
መንግስት ምግብን እንደ ጦር መሳሪያ ተጠቅሞበታል። ለትግራይ ክልል የተሰጠውን እርዳታ በማስቀረት ባለም አቀፍ ሰብአዊ ድንጋጌዎች ላይ የተቀመጠውን ህግ ተላልፏል። ሰላማዊ ዜጎችን ለአደጋ የሚያጋልጡ የጦር ዘዴዎችን መጠቀም የተከለከለ ነው።
በትግራይ ክልል በዝናብ ወቅት ለ60 ቀናት ዝናብ ያገኙ የነበሩ አካባቢዎች አሁን በተከሰተው ድርቅ ምክንያት ዝናብ የሚያገኙት ለጥቂት ቀናት ብቻ ነው። ነገር ግን እንደ አቶ ኃይል ያሉ ገበሬዎች አሁንም ተስፋ ሳይቆርጡ ማረሳቸውን ቀጥለዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ዝግጅታችን ይቀጥላል። ሙያሎጂ መሰረቱን በበይነ መረብ ላይ ያደረገ የትምህርት ተቋም ነው። ተቋሙ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን ሙያዊ ክህሎቶች በቀልብ ሳቢ ምስሎች እያደራጀም ያቀርባል። በተጨማሪም በተለያዩ ዘርፎች መምህራንን እየጋበዘ ከቀለም ትምህርት የተሻገረ ተጨባጭ ክህሎትንም ለማጋራት በመጣር ላይ ይገኛል። ሀብታሙ ስዩም የመረጃ ቴክኖሎጂ ባለሙያ ከሆነው ከተቋሙ ኃላፊ ምስክር አዳነ ጋራ ከሳምንታት በፊት አጭር ቆይታ አድርጎ ነበር። በመቀጠል ይቀርባል።
ከልጅነት ጀምሮ ሶፍትዌር ኢንጂነሪንግ ትልቅ ህልም ነበረኝ።
ምስክር አዳነ እባላለሁ። የሞያሎጂ ዲጂታል ሰርቪስ ስራ አስኪያጅ ነኝ። ሞያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያ ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለም አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ሞያሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪከርድድ የሆኑ ቪዲዮዎች አለ። ራሳቸውና ኳሊቲያቸውን ይጠብቃሉ። ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፒሪየንስ ያላቸው ቢያንስ ከአምስት ዓመት ከአስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ። በእነምነሳችን ኮርስ መጠን የሚሰጥበት ፕላትፎርም ነው። moyaloji.com ይሰኛል።
በጣም አመሰግናለሁ ምስክር። ይሄ moyaloji የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅቶ የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድነው የሚለውን እስቲ በመጀመሪያ አስረዳን።
እንግዲህ ይሄን ስንጀምር አሁን ኦልሞስት 1 አመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርሲቲ ተመረቁ። ግን ሪያሊቲ ወደ ሌገንሲ ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገርችን እንሰጣቸው ነበር። ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም፣ ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለም ሲገባ ይሄ ነገሮች እውቀት ያስፈልጋል ወይም ደግሞ ሪል ስኪሎች ያስፈልጋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በስራ ዓለም የምናገኛቸው ኤክስፒሪየንሶች ትልቅ ናቸው ብለን አሰብን። ሶ ኳይናት ይሄን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ 250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ በቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ አዳፕት አድርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምንድን ነው ማንጀምረዋለን? ሲስተሙ ላይ ባክግራውንዳችን ነበር፣ እሱን ሰራን። ከኢንስትራክተሮቻችን ጋር አወራን፣ መረጠን፣ ከነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቀን ማለት ነው። የዚህን ስራ ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ችለናል ማለት ነው።
ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምህራኖችን የምትመርጡበት መስፈርት አላችሁ ወይ?
ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካዳሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥናት። ስለዚህ ከቀለም ትምህርቶች ውጪ በቀላሉ ሰዎች መማር የሚችሉት አንዳንዴ አሰበነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ የምንሰራው ነገር ከተባለበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠናነው ሌላ ነው፣ የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳን የምንሰራ ኤክስፒሪየንስ የምናደርጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ ሞያሌጅ ገስኩም ላይም ገብተው ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት ከአስር ዓመት ኤክስፒሪንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪንሳቸውን ቼክ አድርገን ያመጣናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን ስፔሻሊ የኛ ተጠቃሚዎች ወይ ደግሞ የኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው አብዛኞቹ ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርት ላይ ትኩረት የማንሰጠው ተመረቄ ምን ሆናለሁ፣ ተመረቄ ምን አደርጋለሁ፣ ማንን እመስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርልድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላሉ። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚህ ኮርስ ላይ ማግኘት እንችላለን ማለት ነው። የመረጥናባቸው በቃ ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ ወጣት ያላችሁ እና ለኔክስት ጄኔሬሽን ደግሞ መለወጥ የሚፈልጉ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው? ወጣቶች የነሱን ከነሱ ኤክስፒሪንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው።
ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ?
እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠብቅም። ያንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቅ ጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ነን ማለት እንችላለን እሱ ላይ። እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሙኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ከበፊቱ ብለን እናስባለን። ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍለው መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣ ነው ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትድ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ፣ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደግሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወተልተለያዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ
የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሞያሎጂ ትልቁ ህልም?
እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርልድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ደግሞ ለመስራት ብቁ አይደለም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት። ስለዚህ ሞያሎጂ ደግሞ ምንድን ነው የሚያስበው? እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው ማለት ነው። ወጣቶች አሉ፣ በየአመቱ የምንሰማው 800-900 ሺህ ተማሪ ከ12ኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችሉ ብዙ ልጆች አሉ። ነገር ግን ቋንቋና መረዳትና ደግሞ የኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያዩ ስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይም ወደ 12ኛ ክፍል የሚገቡ አሉ። ከዩኒቨርሲቲ ደግሞ ሰዎች አሉ። እነሱን ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይሄን ደግሞ ቴክኖሎጂን ደግሞ ነው መጥራ አንተ ልክ ከአሜሪካ ሆነ መመልከት እንዳልሽ እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ ስኪሎችን ወይንም ደግሞ ትምህርቶችን ከኢትዮጵያዎች ደግሞ መስጠት እንችላለን። ለምሳሌ አሁን አንድ ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት ማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው ስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትን ቦታ ልንሆን እንችላለን? አንደኛ ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው አንተም ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለን። ማለት በመጀመር ቋንቋ የሚያስተምረ ሰው ብናገኝ ጎናችን ደግሞ አካባቢዎችን ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን፣ ለመጠየቅም እንትንላለን ማለት ነው። ስለዚህኛ ፕላናችን ወይም ደግሞ ወደ ኔክስት ደግሞ የምናስብ ምንድን ነው ይህንን ነገሮች በመላው አፍሪካ አውሮፓን ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው።
እጅግ በጣም አመሰግናለሁ ምስክር አዳነ። ሙያሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለ ህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ይግጠማችሁ።
እኔም አመሰግናለሁ በጣም።
ወሩ ዓለም አቀፍ የሴቶች ወር ነው። ከበርካታ ዓመታት በፊት ፑሲ ራይት በሚል ስያሜ ለሴቶች መብት አቀንቃኝ የሆነችው የሴት ሙዚቀኞች ቡድን መስራቿ ናዲያ ቶልኮኒኮቫ ትባላለች። ናዲያ በሩሲያ ወህኒ ቤት ለአንድ ዓመት ከአራት ወር ለእስር ተዳርጋለች። ሴቶች በፖለቲካ ተቃውሞ ምክንያት ለእስር ሲዳረጉ ለተጨማሪ ወከባ እንደሚጋለጡም ትናገራለች። ዩናይትድ ስቴትስ ሎስ አንጀለስ ከተማ የሚኖሩ የሩሲያ ተወላጆች ታዲያ በትውልድ ሀገራቸው በፖለቲካ ምክንያት ለታሰሩ ሴቶች አብረና ናቹነን በሚል ደብዳቤ ጽፈውላቸዋል። የአሜሪካ ድምጽ ስቲቭ ባራጎና ተከታትሎታል። ቆንጅታዬ ታቀርባለች።
ናዲያ ታላኮኒኮቫ ፑሲ ራይት በመባል የሚታወቀው የሩሲያ የሴቶች መብት አቀንቃኝ ሴት ሙዚቀኞች ቡድን መስራች ነች። እንደ አውሮፓውያን የዘመን አቆጣጠር በ2012 ሩሲያ ውስጥ በተለያዩ ሃይማኖቶች መካከል ያለውን አለመቻቻልና ፕሬዝዳንት ቭላዲሚር ፑቲን ከኦርቶዶክስ ቤተክርስቲያኖች ጋር ያላቸውን የጠበቀ ቁርኝት በመቃወም ከተካሄደው ሰልፍ ጋር በተያያዘ ለአንድ አመት ከአራት ወር በእስር ቆይታለች። ወህኒ ቤት ሳለች አስከፊ የሆነውን የእስር ቤቱን አያያዝ በመቃወምም የረሃብ አድማ አድርጋ ነበር። ናዲያን ቪኦኤ ሎስ አንጀለስ ከተማ ውስጥ አግኝቶ አነጋግሯታል። ሴት የፖለቲካ እስረኞች በሴትነታቸው ተጨማሪ ጥቃት ይደርስባቸዋል ብላለች።
ሩሲያ ውስጥ ተቃዋሚዎች በሙሉ የጥላቻ ፕሮፓጋንዳ ይነዛባቸዋል። ያ የተለመደ ነው። ሴቶች ሲሆኑ ደግሞ በዚያ ጥፍ ነው የሚጠሏቸው። እኛ ለምሳሌ እነዚህ ለልጆቻቸው መጥፎ እናቶች የተባልን እንድንሸማቀቅ ያደርጉን ነበር። ይህ ማናቸውም ጨቋኝ የሚጠቀምበት ዘዴ ነው። እኛ ከልጆቻችን ተነጣጥለን ተወስደን ነበር የታሰርነው። ያ የኛ ጥፋት አይደለም። ነገር ግን እነዚህ ልጆቻቸውን እንደማሳደግ እዚህ ይጎለታሉ እያሉ ያሸማቀቁን ነበር።
ሎስ አንጀለስ ከተማ የሚኖሩ ትውልደ ሩሲያ የሴቶች መብት ተሟጋቾች በትውልድ ሀገራቸው በሩሲያ ለሚገኙ ሴት የፖለቲካ እስረኞች ደብዳቤ እየጻፉላቸው ነው። አንዷ እስረኛ ኬሴኒያ ካረሊና ትባላለች። ቤተሰብ ለመጠየቅ ወደ ሩሲያ እንደሄደች ዩክሬንን ለሚረዳ የበጎ አድራጎት ድርጅት ጥቂት የገንዘብ ድጋፍ በመስጠቷ በአገር ክህደት ወንጀል ጠርጥረናሻል ተብላ በ20 ዓመት እስራት በሚያስቀጣ ጥፋት ተወንጅላለች። ደብዳቤውን ከሚጽፉት መካከል አንዱ የሆኑት ሚሻ ስፋሮቭ በኔም ቤተሰብ ላይ ሊደርስ የሚችል ነገር ነው ይላሉ።
ከእናት ሀገሯ ጋር በይበልጥ ለመቀራረብ ቤተሰቧ የመጣበትን ሀረግ ለማወቅ ዘመዶቿን ለመተዋወቅ ሄዳ በማህበራዊ መገናኛ ላይ ባወጣችው ጽሑፍ የተነሳ የሆኑ አረመኔዎች ድንበር ላይ ይዘው እስር ቤት ወረወሯት። ያቺ ልጅ የኔም ልጅ ልትሆን ትችል ነበር።
አናስታሲያ ኮኔንኮ የቪክቶሪያ ጎንቻሮቭን ፎቶ ከፍ አድርገው እያሳዩ ነው። ቪክቶሪያ 6 ዓመት ተኩል እስራት ቅጣት ተፈርዶባት እስር ላይ ነው ያለችው። የታሰረችው የዩክሬን ቀኝ አክራሪ ቡድን ምልክት ማህበራዊ መገናኛ ገጿ ላይ አውጥታለች፣ ጽንፈኝነትንም ትደግፋለች ተብላ ነው።
ከዓለም ተነጥለው ነው ያሉት። አንዳች ጥፋት ተገኝቶባቸው የተቀጡ ይመስላችኋል? መጥፎ ድርጊት የፈጸሙ ይመስላችኋል? ነገር ግን አይዟችሁ፣ በርቱ፣ ምንም ጥፋት የለባችሁም፣ እንዲያውም ጀግኖች ናችሁ የሚል ደብዳቤ ሲደርሳቸው አልተረሳንም ይላሉ። የሩሲያ ባለስልጣናት ከዓለም በጠቅላላ እንዳይገናኙ ለማድረግ አልቻሉ።
ሎስ አንጀለስ ከተማ ያሉ ትውልድ ሩሲያ ተሟጋቾች ደብዳቤ የሚጽፉላቸው ሴት የፖለቲካ እስረኞች ቁጥር 63 የነበረው ባለፈው ወር ብቻ ወደ 86 ከፍ ማለቱ ተገልጿል።
የናይጄሪያ የፊልም ኢንዱስትሪ ኖሊውድ በከፍተኛ ሁኔታ እያደገ የመጣ ሲሆን የናይጄሪያ ፊልሞችም በጥራት ደረጃቸው ዓለም አቀፍ ገበያን መቀላቀል ችለዋል። ናይጄሪያውያን የፊልም ባለሙያዎችም ኔትፍሊክስን በመሳሰሉ ዓለም አቀፍ የፊልም አውታሮች ላይ ፊልሞቻቸው ለእይታ እየበቁ ነው። የናይጄሪያ ዘጋቢዎቻችን ያደረሱን ዘገባ በመቀጠል እናቀርባለን።
ናይጄሪያዊው የፊልም ባለሙያ ፖድካስት ጀስት ዘ ቱ ኦፍ አስ የተሰኘውን አዲስ ለሚለቀቀው ፊልሙ የመጨረሻ ስራዎቹን እየሰራ ነው። ፖል ፊልሙ በመጪው ሚያዝያ ወር ሲለቀቅ ትልቅ ስኬት እንደሚገጥመው ተስፋ አድርጓል።
የፊልሙ ታሪክ የሰዎችን የህይወት ከፍታና ዝቅታ እንዲሁም ጉዞ የሚያስቃኝ ነው። በዋናነት ሰዎች በግንኙነት ውስጥ ሲሆኑ የሚገጥሟቸውን ትግሎች ያሳያል።
የቀድሞ የስነልቦና ባለሙያው ፖል የፊልም ሙያውን የጀመረው በጎርጎሮሳውያኑ 2019 ነው። የናይጄሪያ የፊልም ኢንዱስትሪ ኖሊውድ ከህንዱ ቦሊውድ በመቀጠል በየአመቱ በሺዎች የሚቆጠሩ ፊልሞችን ለእይታ ያቀርባል። ባለፈው ታህሳስ ወር ላይ ዘ ትራይብ ኮልድ ጁዳ የተሰኘው ፊልም 1 ቢሊዮን ኒያራ ገቢ ያገኘ ሲሆን ይህ በሀገሪቱ የቦክስ ኦፊስ ሲተመን 1 ሚሊዮን ዶላር ዋጋ አለው። ከዚህ ፊልም ተዋናዮች መካከል አንዱ የሆነው አሉመንዴ ኦሩ ፊልሙ የብዙ ናይጄሪያውያን ስሜት የሚኮረኩርና በአንዲት 5 ልጆቿን ለብቻ በመታሰድግ እናት ታሪክ ላይ የተመረኮዘን ይላል።
እንደሚመስለኝ ፊልሙን የተመለከቱን ሰዎች በሙሉ በትንሹም ቢሆን ለእናታቸው ማድረግ በሚሹት ነገር ውስጥ ራሳቸውን ያገኛሉ።
ፖድካስት ታዲያ በጎርጎሮሳውያኑ 2019 ኔትፍሊክስ ላይ የታየው ላዮን ሆርት የተሰኘው የጄኔቪቭ ኒንጃ ፊልም ለናይጄሪያውያን ፊልም ሰሪዎች ትልቅ በር ከፍቷል ይላል።
ከዚህ ቀደም ፊልሞቻችን የሚታዩበትና በሰፊው የሚዳረሱበት መንገድ አልነበረም። ነገር ግን ጄኔቪቭ ላዮን ሆርትን ከሰራች በኋላ በኔትፍሊክስ የፊልም አውታሮች ላይ ስራዎቻችን የሚታዩበት በር ተከፍቶልናል። ሰዎች አማራጮች እንዲያዩ እድሉን ፈጥሯል።
ይሁን እንጂ የፊልም ባለሙያዎች የገንዘብ ድጋፍ የሚያገኙባቸው አማራጮች እንደሌሉ ይናገራሉ። የናይጄሪያ ፊልም ባለሙያዎች መንግስትና የብድር ተቋማት በፊልም ኢንዱስትሪው ላይ መዋለ ንዋያቸውን ሊያፈሱ ይገባል ሲሉም ይናገራሉ።
በሲኒማው ሲኒማቶግራፊው፣ በመብራት ድምጽና በሌሎች ፈጠራዎች ላይ መሻሻሎች ታይተዋል። በፊት የነበረው ሁኔታ ካሜራ አምጣ፣ ደቅን እና ቅረጽ ነበር።
እያደገ የመጣው የናይጄሪያ የፊልም ገበያ ታዲያ እንደ ፖድካስት ላሉ የፊልም ባለሙያዎችና በሚሊዮኖች ለሚቆጠሩ ናይጄሪያውያን ተመልካቾቻቸው መልካም ዜና ነው። ለቲሞቲ ኦቢዙ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ ስለተጠናቀቀ አስተያየት ወይም ጥያቄ ቢኖራችሁ የቪኦኤ አምሃሪክ ፌስቡክ ገጽ ላይ ለጋቢና ቪኦኤ ያላችሁ አድርሱ። ኤደን ገረመው መሰናዶውን በመምራት እንዲሁም ደግሞ ኤልያስ አስማረ ስርጭቱን በማቀናበር አብረናችሁ ነበርን። እንግዲህ እንሰናበታለን። ጤና ይስጥልኝ።